የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። በቀጥታ ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የዛሬ አርብ ግንቦት 2/2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመረን።
መንግስት የሲቪል ማህበራት እና መንግስት ያልሆኑ የርዳታ ድርጅቶች በነጻነት እንዲሰሩ መፍቀዱን እንደሚደገፍ የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ USAID አስታወቀ።
Well, we've heard the political statements that civil society is welcomed and is expected to play a really important role.
በፖለቲካ መግለጫዎቻቸው መንግስት የሲቪል ማህበራትን እንደሚቀበልና በኢትዮጵያ የልማት ጉዞ ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደተባለው ከሆነ ተስፋ የሚጣልበት ነው። በሚተገበርበትም ጊዜ የተባለውን ተስፋ የሚያስተካክል እንደሚሆን ተስፋ አድርገናል።
በኢትዮጵያ የዩኤስአይዲ ዳይሬክተር ሌዝሊ ሪድ የተናገሩትን ነው ቀንጭበን ያሰማናችሁ። ሙሉ ዘገባውን ወደ ኋላ ላይ ይዘን እንመለሳለን።
እሁድ የእናቶች ቀን ነው። በመጠራቸው ውስጥ የእናታቸውን ስም የሚያካትቱ የኪነ ጥበብ ሰዎችን አስተያየት ይዘናል።
አንዳንዶቹ ለምሳሌ የሚናገሩ የለም እንዴት ባባት አትጠራም እንዴት ይሄ ህግ አይደለም ይሄ የኔ መብት ነው በዚህ በእናቴ ስም በመጠራት ኢቭን እንኳን ኃጢአት ብሎ እንኳን ጋንም የሚያስገባ ከሆነ ብገባ ነው።
ሙሉ ዘገባውን ይዘን እንመለሳለን። በሌላ ዘገባ ላስ ቬጋስ ውስጥ በተካሄደው ውድድር ኢትዮጵያን ወክላ በመድረክ ላይ የተሳተፈች የሁለት ልጆች እናት ወይዘሮ ፈቲያ መሐመድን አስተያየት አካተናል።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። የሙዚቃ ግብዣም ይኖረናል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የናይጄሪያ መንግስት ከቦኮ ሐራም ታጣቂዎች ጋር የያዘን ትግል የሚደግፍ አንድ የሀገሪቱ ሚሊሺያ ቡድን 900 የሚሆኑ ህፃናትን መልቀቁን የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ ዛሬ አስታወቀ። ሲቪላዊ ጣምራ ኃይል የተባለው ቡድን ልጆችን በተዋጊነት ማስፈለፍን እናስቆማለን ብሎ በገባው ቃል መሰረት ዛሬ በሰሜን ምስራቃዊቱ የናይጄሪያ ክፍለ ሀገር በማይድጉሪ 894 ልጆችን መልቀቁን ነው ዩኒሴፍ በመግለጫ አመለከተው። ይህ ቡድን በሰሜን ምስራቅ ናይጄሪያ በጽንፈኛ እስላማዊ ታጣቂዎች ከሚፈጸሙ ጥቃቶች ማህበረሰቡን እንዲጠብቁ ለአውሮፓውያን አቆጣጠር በ2013 ዓ.ም በዩናይትድ ስቴትስ በተመራ ዓለም አቀፍ ጥምረት የተቋቋመ ሲሆን ራሱን በመቶዎች የተቆጠሩ ልጆችን መልምሎ ነበር። ቡድኑ ልጆችን መመልመል ለማቆምና በእጅ ያሉትንም ለመልቀቅ ከሁለት ዓመት በፊት የድርጊት መርሃ ግብር የፈረመ ሲሆን እስካሁን 1727 ልጆች እንደለቀቀ ዩኒሴፍ አስታውቋል።
ዩናይትድ ስቴትስ ሶማሊያ ውስጥ ባደረሰችው የአየር ጥቃት 13 የእስላማዊ መንግስት ቡድን ተቃዋሚዎች ተዋጊዎች መገደላቸው ተገለጸ። የዩናይትድ ስቴትስ የአፍሪካ እዝ ወይም አፍሪኮም ትላንትና ሐሙስ ምሽት ባወጣው መግለጫ እንዳስታወቀው በጎሊስ ተራሮች አካባቢ በሽብርተኛ ቡድን ላይ ጥቃት ተካሂዷል። ባደረግነው ግምገማ በአየር ጥቃቱ የተገደለም ሆነ የቆሰለ ሲቪል የለም ሲልም መግለጫው አክሎ አመልክቷል። በቅርቡ በተካሄደ ሌላ የዩናይትድ ስቴትስ የአየር ጥቃት 3 የአይኤስ ቡድን ተዋጊዎች መገደላቸው ይታወቃል። አብዱራሂም ዱኩብ የተባለው በሶማሌ የእስላማዊ ቡድን ተዋጊዎች መሪ ገድለነዋል ሲልም አፍሪኮም ባለፈው ሚያዝያ ወር አስታውቋል። ሶማሊያ ውስጥ የሚንቀሳቀሰው ሽብርተኛ ቡድን ግን አይኤስ ብቻ አይደለም። ከአልቃይዳ ጋር ቁርኝት ያለው አልሸባብ ሶማሊያ ውስጥ ቁጥራቸው ከአይኤስ የሚበልጥ ተዋጊዎች እንዳሉትም ይነገራል።
ሰሜን ኮሪያ አጭር ርቀት ተወንጫፊ ሚሳኤል መሰል ተኩሰች ሲል የደቡብ ኮሪያ የጦር ኃይል ትናንት አስታውቋል። ፒዮንግያንግ ሳምንት ባልሞላ ጊዜ ሚሳኤል ስትተኩስ ይሄ ሁለተኛ ጊዜዋ መሆኑ ነው። ትናንት በዋይት ሃውስ በጉዳዩ ላይ በሰጡት አስተያየት በዚህ ክስተት ደስተኛ የሚሆን የለም ያሉት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ለድርድር ዝግጁ አልመሰለችኝም ሲሉ አክለዋል። የደቡብ ኮሪያ ፕሬዚዳንት ሙን ጄን ኢን با ባህረገቡን ከኒኩሊየር ኃይል ነጻ ለማድረግ የተያዘውን ዲፕሎማሲያዊ ጥረት ስለሚያደናቅፍ ሚሳኤል ከመተኮስ እንድትቆጠብ ፒዮንግያንግን አሳስበዋል። ያጭር ርቀት ተወንጫፊ ሚሳኤል መተኮሷ ወታደራዊ ስምምነቶችን የጣሰ ተግባር ባይሆንም የቀጠለው ንግግርና ድርድር ማደናቀፉ አይቀርም ሲሉ የደቡብ ኮሪያው ፕሬዝዳንት አስገንዝበዋል። ይበንዲ እንዳለ ዩናይትድ ስቴትስ የሰሜን ኮሪያ እቃጫኝ መርከብ አለማቀፍ ማቀቦችን በመጣሷ በቁጥጥር ስር አውላባታለች።
ቻይና ሲልክ ሮድ በተባለው ከፊል እስያን አፍሪካንና አውሮፓን በሚያገናኘው ጥንታዊ የንግድ መርከቦች መጓጓዣ መረብ ተነሳሽነት የሚታካሄደውን ቤልት ኤንድ ሮድ ፕሮግራም ዩናይትድ ስቴትስ በመተቸቷ ቅሬታዋን ገልጻለች። የዢንግ ጃምክ አስተዳደር ይህንን ፕሮግራም ያስተዋወቀው ከ150 በላይ በሚሆኑ ሀገሮች መዋለ ንዋይ ምደባና ተቋማት ግንባታን በማጣመር የልማት ስትራቴጂ አድርገው ነው። ተቾች ግን የቻይና ቤልት ኤንድ ሮድ ፕሮግራም የታቀደው ከልማት ይልቅ የቤጂንግን ተጽዕኖ ለማጠናከር በታለመ ነው ይላሉ። የቻይና ግልጽነት የሌለው የገንዘብ እርዳታ ብዙ ሀገሮችን በከፍተኛ እዳም ያጠምዳል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፒዮ አስጠንቅቀዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እንለፍ። የኢትዮጵያ መንግስት የሲቪል ማህበራትና መንግስታዊ ያልሆኑ የእርዳታ ድርጅቶች በነጻነት እንዲሰሩ መፍቀዱን እንደሚደግፍ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID አስታወቀ። ድርጅቱ ለአምስት ዓመታት የቆየውን የሀገር ውስጥ መንግስታዊ ያልሆኑ ድርጅቶችን፣ የሲቪል ማህበራትን፣ የትምህርት ተቋማትን እና ማህበረሰብ ልማት ላይ የሚያተኩሩ የንግድ ተቋማትን አቅም ማጎልበት ፕሮጀክት ዛሬ ማብቃቱን በተካሄደው ማጠቃለያ ዝግጅት ላይ ይፋ አድርገዋል። ግርማቸው ከበደ ዝርዝሩን ይዟል።
ዛሬ በተካሄደው የማጠቃለያ ስነ ስርዓት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID በተለያዩ ዘርፎች የማህበረሰብ ልማት ላይ የሚሰሩ ከ100 በላይ ድርጅቶችን ራሳቸውን እንዲያሻሽሉ አድርጊያለሁ ነው ያለው። የአምስት ዓመቱ የሀገር ውስጥ አቅምን ማጎልበት ፕሮጀክት ድርጅቶቹ የፋይናንስና የፕሮጀክት አስተዳደራቸውን በማጠናከር ለማህበረሰቡ የሚሰጡትን አገልግሎት ጥራት እንዲያሳድጉና ለዲሞክራሲያዊ ለውጥ የበኩላቸውን ድርሻ እንዲወጡ አስችሏቸዋል ነው የተባለው። ይሄንን ለማድረግ ደግሞ ከ94 ሚሊዮን ብር በላይ አውጥቻለሁ ብሏል USAID። በፕሮጀክቱ ተጠቃሚ ከሆኑት ድርጅቶች መካከል አንዱ የሆነውና በቴሌቪዥን የልጆች ፕሮግራም በማዘጋጀት የሚታወቀው የዊዝ ኪድስ ወርክሾፕ አስተዳዳሪ ወይዘሮ ብሩክታዊት ጥጋቡ ስላቅም ግንባታ ፕሮጀክቱ ጥቅም ለቪኦኤ አስተያየታቸውን ሰጥተዋል።
የኛ ድርጅት ልጆችን በትምህርታዊ በሆነ ፕሮግራም አንጾ ማሳደግ ነው እና ፀሐይ መማር ትወዳለች የሚባለውን ፕሮጀክታችንን ሞር ሲስተማቲክ በሆነ መልኩ ማሳደግ ነበረ። ለዩኤስኤአይዲ ሰፖርት እንዲያደርገን አመልክተን በዛ ውስጥ ሰፖርት አገኘን እና ሁለት አይነት ሰፖርትን ያገኘነው፣ አንደኛው ፋይናንሻል ብዙ ፕሮግራሞች ፕሮዲስ እንድናደርግ፣ ሁለተኛው ደግሞ የኛ የድርጅት አቅም እንዲጠነክር ማድረግ ነበር። ስለዚህ በእነዚህ ጊዜያቶች ውስጥ ድርጅታችን ከሚጠበቅበት ስራዎች በሙሉ ከማከናፈጸም ባሻገር ያመጣውን የህብረተሰብ ተጨባጭ ለውጥ ድረስ መመዘን እንድንችል አድርጎናል። ከዚህ በፊት እንደዚህ አይነት ጊዜ ያለው ምዘና ለማድረግ አቅሙ ስላልነበረን ማለት ነው። ከዛ ባሻገር ደግሞ የኛ የፋይናንሻል ሊሆናል የሂውማን ሪሶርስ የተለያዩ የድርጅታችን መዋቅሮች በጣም ጠንካራ እንዲሆኑና ማንኛውም አይነት ድርጅት ወይም ካምፓኒ ወይም ግለሰብ ወርዋቲቨር ጋር ትልቅ ፕሮጀክቶችን ማኔጅ ማድረግ ኤክስኪዩት ማድረግ ኢንተርናሽናል ሌቭል ኤክስኪዩት ማድረግ እንድንችል አድርጎናል ማለት ነው።
በዝግጅቱ ላይ የመዝጊያ ንግግር ያደረጉት የዩኤስኤአይዲ በኢትዮጵያ ዳይሬክተር ሌዝሊ ሪድ አሁን በሀገሪቱ ያለውን ለውጥ አድንቀው ያለፉት ዓመታት ግን በቀድሞው የበጎ አድራጎት ድርጅቶችና ማህበራት አዋጅ ምክንያት ከሀገር ውስጥ የሲቪክ ማህበራት ጋር ለመስራት አስቸጋሪ እንደነበር አስታውሰዋል።
But as you know, the environment for CSOs worsened following the 2005 election.
እንደምታቆት ከ1997ቱ ምርጫ በኋላ ለበጎ አድራጎት ድርጅቶች የሥራ ሁኔታው የከፋ ሆኖ ነበር። ከዚያ በ2001 የወጣው የበጎ አድራጎትና ማህበራት አዋጅ ደግሞ እየተነቃቃና ዜጎች በአላማ ከፖለቲካ መሪዎች ጋር እንዲገናኙ መድረክ ሲፈጥር የነበረውን የሲቪል ማህበረሰብ አቅም በእጅጉ የቀነሰ ነበር። አዋጅ ስራችሁን በአግባቡ እንዳትሰሩ ከባድ ችግር ሆኖ እንደነበር ለእናንተ መናገር አያስፈልገኝም። ስለዚህ በአንድ በኩል USAID ወይንም ዓለም አቀፍ የዩናይትድ ስቴትስ ልማት ድርጅት ከሲቪል ማህበራት ጋር በቅርበት ብዙ መስራት ይፈልግ የነበረ ሲሆን፣ በሌላ በኩል ደግሞ በኢትዮጵያ የነበረው ሁኔታ ለሲቪል ማህበራቱ የማያሰራ ሁኔታ ፈጥሮ እንደነበርም ይታወቃል። ሆኖም ቀጥተኛና ተዘዋዋሪ የገንዘብ ድጋፍ በማድረግ ከሀገር ውስጥ የሲቪል ማህበራት ጋር የምንሰራባቸውን መንገዶች ለማስፋት ጠንክረን ሰርተናል። መጀመሪያ በአቅም ማጎልበት ፕሮጀክቱ ማሳካት የፈለገው የሀገር ውስጥ የሲቪል ማህበራት ተቋም ጠንክረው በዚያ አፋኝ ሁኔታ ግቦቻቸውን እንዲያሳኩና እንደኛ አይነት ገንዘብ ለጋሾች የሚፈልጉትን ግልጽነትና ተጠያቂነት መስፈርት እንዲያሟሉ ማድረግ ነው።
በ2001 የወጣው ይህ አዋጅ ከ10% በላይ ገቢያቸውን ከውጭ ሀገራት የሚያገኙ የበጎ አድራጎት ድርጅቶች በፖለቲካዊ ጉዳዮች ላይ እንዳይሳተፉ የሚከለክል ነበር። ዳይሬክተሯ ሌዝሊ ሪድ በቅርቡ በወጣው የሲቪል ማህበራት አዋጅ ተስፋ እንዳላቸው ግን ለቪኦኤ ተናግረዋል።
Well, we've heard the political statements that civil society is welcomed and is expected to play a really constructive role.
በፖለቲካ መግለጫዎቻቸው መንግስት የሲቪል ማህበራትን እንደሚቀበልና በኢትዮጵያ የልማት ጉዞ ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደተባለው ከሆነ ተስፋ የሚጣልበት ነው። በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ጣቢያው የአሜሪካ ድምጽ ራዲዮ በማዳመጥ ላይ የምትገኙት ደግሞ ጋቢና ቪኦኤ ነው። ቀደም ብለን እንግዲህ የቮይስ ቱ ሜንን ማማ የተሰኘን ዘመን የማይሽረው ሙዚቃ ጋበዝናችሁ። የፊታችን እሁድ እናቶች የሚመሰገኑበት ቀን ስለሆነ ቀድመን እንገባበዝ በሚል ነው። ተከታዩ ቅንብራችንም ይህንን ቀን ምክንያት በማድረግ የተሰናዳ ነው።
ከተለምዶ ወጣ ባለ መልኩ መጠሪያ ስማቸው ላይ የእናታቸውን ስም የሚያካትቱ ኢትዮጵያውያን እየተበራከቱ ነው። ከዚህ አዲስ ዑደት ፊታውራሪዎች መካከል ደግሞ የኪነ ጥበብ ሰዎች ይገኙበታል። በአባታቸው ስም ተርታ አሊያም በአያታቸው ስም ምትክ እንዲያም ካልሆነ ደግሞ በመጠሪያቸው መጨረሻ በቅንፍ ውስጥ የእናታቸውን ስም የሚያካትቱ የኪነ ጥበብ ሰዎች እየተመለከትን ነው። የፊታችን እሁድ የሚከበረውን የእናቶች ቀን ምክንያት በማድረግ ባልደረባችን ሀብታሙ ስዩም የእናቶቻቸውን ስም ለየት ባለ መልኩ በሙሉ ስማቸው ውስጥ ካካተቱ 3 ታዋቂ የኪነ ጥበብ ሰዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል።
ድራሲና የባህልና ትውፊት ጉዳዮች ተመራማሪው አንዱ አለማባተ ያጸደ ልጅ ከአባቱም በመቀጠል ያጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሀረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ ነበሩ።
በተለይ ፊሊፒን ላይ መጀመሪያ ክርክር ነበር አንጽፍ እንደለ ነበርና ተጠይቄም አለሁ ካልጻፋችሁ ይሄንን እኔ ስራዎች ይቀራሉ በተለይ ያኔ ስናውቹ አካባቢ ላይ ቲቪት ላይ በጣም ተፈለ ነበር እኔ መሰለኝ ስለነበረ አይጻፍም ብለው ነበር።
ቀዳሚ ምላሹ ይሄ ቢሆንም ቅሉ አንዷለማ ባተ ያጸደ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነ። በሱምነት መጠሪያው በግልና ሙያዊ ህይወቱ ትልና ያላቸውን እናቱን የሚዘክርበት መላ ነው።
በሁለት ምክንያት ነው። አንደኛው እኔ ያፈደግችኝ እናቴ በመሆኗ ነው። መንግስት አጸደ ልጅ አባት ትባላለች። ባቴ በልጅነቴ ነው የነበረውና እሷን ያፈደግችኝ ስታሳድግኝ ደግሞ ምንም የጎደለ ነገር ሳይኖር ነው ያሳደግችኝ። በዚህ ምክንያት የእናት ውለቷ ያልተከፈላት ብዙ ውለት አለ። እናት በሞት ላይ አልፎ በጭንቀርሶ ልጅ ነው ይለዳለ። ከዛ በኋላ ደግሞ የስጋ ሲወጣ አሁን ይቀጥላል። ስለዚህ አሁን እኔ እናት ልንናገር እንግዲህ 40ዎች ናጋምሻለሁ። በዚህ ሁሉ አመታት አሁንም ለእናቴ ልጅ ነኝ። አሁንም ተሰጋለች። አሁንም በየለቱ ልኝ መልካም ሆነን ታረጋግጣለች። እና ከዛ በኋላ ያለው የስጋ ህይወት ሁሉ የእናትነት ነው። አንደኛው እሱ ነው። ሁለተኛው ነገር ደግሞ እኔ ስነ ጽሁፍ ሰው የሆንኩት በአጋጣሚ ያው ከአንዳንዴ በዘር ሀረግ የሚመጣ ነገር አለ። በጣም በቅርቦች እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድማያቶቼ በዘር ግንድ በእናት ያልፎ ነው ወደ እኔ የመጣው። ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነችው ደግሞ እናቴ ናት። ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም። እሷን አለማስታወቅ ተገቢ ሊሆን አይችልም። ስለዚህ እኔ አንዷለም ብዬ አባተ ብዬ አባቴ ስም እጠራና የአጸደ ልጅ የሚለውን ነገር በተለይ በዚህ በኢትዮጵያ የእንትን ታሪክ ውስጥ ይህ ልጅ የሚለውን በትክክል የቀጠርኩ ስለሆነ
እሱ ባለው ይታየው የሺ በሙዚቃው ዓለም መልካም ስም እየገነቡ ካሉ ወጣቶች መካከል አንዱ ነው። እንደ አንዱ ዓለም ሁሉ የሺ የተሰኘውን የእናቱን ስም ስለ እናትነት ክብርና ፍቅር በስሙ ተርታ እንዲሰለፍ መርጦታል።
የወላጅ እናቴ ስም ነው የሺ። አብራይ ነው እንትን ያለችውና እናቴ የነችን በህይወት እና አባቴ ይጠራል። ከዛ አያቴ ነው የሚሆነዋ። ማውቃት እናቴን ነው። አያቴን አላቃቸውም በህይወት ነው። ትንሽ እንኳን አላለ የሰራችውን ነገር ትንሽ ካቃል ብደአናደለ መጠሪያ መሆን አለባት ማለት ባታይኝ እንኳን ሰው ስም አደለ ቆሞ መሄደው ሲያልፍ ማለት በእኔ ላይ የእሷ ነገር ቆሞ እንዲሄድ ነው ሀሳቡ።
እሱ ባለው ይታየው የሺ ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካቷል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ይተቃቀሳል። ፎቶሽ ላይ ባየው መልክሽ ውበት ጅናሽ ሳት ነግሪነ ለኔ መኖርሽ ወዝሽ እንጨልፈሽ ለኔ መስጠትሽ
ነው። በጣም ስለ እናትነት ብዙ ይጫፋል እና የሆነ እንትን ላይ ስለ እናት መተናገር ነው ማለት ዛሬ እናት ይልና መጨረስ እንኳን እንትን ይለዋል ይከብደዋል ነው። በቃ ነው የሚያስ ነው እንጂ ከዛ የዘለለ ፍቺም አታገኝለትም። ማለት መጀመር ነው የምንችለው ስለ እናቶቻችን ራፍ ማዜንም ምን መጀመር ነው የምችለው እና ውበትሽን ያጣሽው ማትቶልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው
አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማህበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኘ መልካም ምላሾች ይበዙበታል። ከራሱ ስም በመቀጠል በቀጥታ የናቱን ስም ላካተተው እውቁ የውዝዋዜ ባለሙያ አብዮት ካሳነሽ ግን የማህበረሰቡ ምላሽ ምንም ቢሆን ምን ለናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም።
አንዳንዶቹ ለምሳሌ የሚናገሩ የለም እንዴት ባባት አትጠራም እንዴት ይሄ ህግ አይደለም ይሄ የኔ መብት ነው በዚህ በእናቴ ስም በመጠራት ኢቭን እንኳን ኃጢአት ብሎ እንኳን ጋንም የሚያስገባ ከሆነ ብገባ ነው።
እንደሱ ባለው ሁሉ የአብዮት ካሳነሽ እናት በህይወት የሉም። በመቶዎች የሚቆጠሩ የሙዚቃ ቪዲዮዎች ላይ ለተሳተፈው አብዮት ግን የእናትነት ስሜትና መልካም ምግባሮች ከሞት አድማስ ወዲያና ወዲህ ተሆኖም ሁሌ ሊዘከር የሚገባ ግዴታ ነው።
በጣም እንቦታት እምት መከራይ ኤቭሪዴ ለኔ የሆነችኝ እናቴ ሲያንስራት ለሌላም ከሌላ በቃስ ከሀቴ ሁሉ አብዮት ካሳንሽ ብትባል ሁሉ ደስ የሚለኝ መብራንን ነው የምርልኝ። በጣም እንቦታት እናቴ ሰዎች እንደዚህ ላሉ እኔ ምንም አይመስልኝ ደስታዬ አብዮት ካሳንሽ ተብሎ ሲጠራ ያለኝ ፊሊንግ ደስታዬ ምን ብዬ ነበር። በጣም ደስ የሚቃወም አለ የሚቃወመው ልቦና ይስጠው ይህን የሚደግፈው ደግሞ በደስታ።
አንዱ አለም አባተ ያጸደ ልጅ በአመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበር። በሷ አቆጣጠር ከ270 በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸው አጥኗል። ከሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል።
ለምሳሌ ፈቃደ አዘዘ ሰላም መሃል ያስገባል። ፈቃደ አዘዘ ለምሳሌ እኛ ዶክተር ፈቃደ አዘዘ አውርተን እናቃለን። ገና እኔ ባህር ዳር ያለ ሆኔ ደግሞ ባህር ዳር ወልደ አጸደ ነበር ምረው ያኔ በግዕዝ ነበር መጠቀመው። ለምሳሌ ሰለሞን ሙሉ ታፈተ ይባል ሙሉ የእናቱ ስም ነው አሉ። እኔም በኋላ ነው የማውቀው፣ ግን እሱ ሙሉን መሀል ያስገባል። አለልኝ መኳንም ጽጌ ይላል። አሁን ጽጌ ወንድሜ ሴት መጠሪያ ነው፣ ግን አለልኝም በፊት እናቱን በቅንፍ አድርጎ ጽጌ ይላል። እኔ ስመጣ ግን ወደ ሚዲያው ስመጣ ልጅ የሚለውን ጨምር የመጣው በትክክል ግልጽ ብሎ እናትነት እንዲከበር አንዱዓለም አባተ የአጸደ ልጅ የሚለውን ነገር ይዤ መጣሁ። ከዛ በኋላ እንግዲህ የአልማዝ ልጅ አለ፣ አሁን ያረጋሽ ልጅ አለ። አዋብ ማለት ዋሽንግተን በላይ ያረጋሽ ልጅ ነው።
ለእናቴ ክብር ሰጠው ማለት አባቴን ጠላሁ ማለት አይደለም ሲል የሚያስገነዝበው አንዱዓለም በእናት ብቻ አድገው ዓለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናና አካታች የስያሜ ባህሎችን ለማሳያነት ይተካቀሳል። በአንጻሩ ካንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንዮ እንደሚያንስ ይሟገታል። የሁለት ልጆች አባት የሆነው ደራሲና የባህልና ትውፊት ተመራማሪ አንዱዓለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ልግጠው ነው እናታቸውን እንዲጠሩ ትፈልጋለህ ወይ? የእናታቸውን ስም እንዲያካትቱ ትፈልጋለህ ወይ? አሁን በአሁኑ ዘመን
በአጋጣሚ ጊዜ ስለሆንኩ እስኪ ልጅ መናገር ከቻለች 4 ዓመት ልጅ ነው።
አመሰግናለሁ። በጣም
አመሰግናለሁ ብሎሻል። ምንድን ነው የነጽ ልጅ በብል አቸዋለሁ። እናታት ግን የኔ ይዟት ይሄዳል። አሁን ትልቋ እንግዲህ መስከረም ላይ 5 ዓመት ይሞላታል፣ ትንሽ 6 ዓመት ይሞላታል። እና ግን አሁን ትልቋ ስትጠየቅም አንዱዓለም አባተ ያጸደ ልጅ ነው የምትለው እና የነጽ ልጅ በይ እላታለሁ። ዞሮ ዞሮ ሲያድጉ
ወይዘሮ ኢትዮጵያ ባለፈው ቅዳሜ ላስ ቬጋስ ውስጥ በተካሄደው የቁንጅና ውድድር ለወይዘሮች ሳይሆን ለወይዘሮች የተዘጋጀ ማዕረግ ነበረ። የሁለት ልጆች እናት የሆነችው ወይዘሮ ፈቲያ መሐመድ ኢትዮጵያን ወክላ በመድረኩ ላይ ተሳትፋለች። በማህበረሰብ አገልግሎት ዘርፍም እውቅና አግኝታለች። ወደ ኢትዮጵያ ከመመለሷ አስቀድሞ እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ ጎራ ብላ ስለ ውድድሩ አካፍለናለች።
ፈቲያ መሐመድ እባላለሁኝ። ተወልጄ ያደግኩት በድሬዳዋ ከተማ ነው። አዲስ አበባ ከመጣሁ በኋላ በፋሽን እና በሞዴሊንግ ኢንዱስትሪ ውስጥ ተሰማራሁኝ። እንግዲህ ላለፉት 10 ዓመታት በዚህ ሙያ ውስጥ ነበርኩኝ። አሁን ደግሞ አገሬን ወክዬ የዚህ የቢዩቲ ፔጀንቶችን ተቀላቀይ ብዙ ጊዜ የተለያዩ ሀገራት በመሄድ በቁንጅና ውድድር የኢትዮጵያን ባህል አልባሳት ሳስተዋወቅ ቆይቻለሁኝ። አሁን ደግሞ በአይነቱ ለመጀመሪያ ጊዜ እኛ ኢትዮጵያን ተካፍለን አናቀም የእናቶች በሞዴሊንግ ኢንዱስትሪ ውስጥ በሩ እናቶች አሁንም ያሉ ራሳቸውን ጠብቀው ባዳቸውን ጠብቀው ስቲል ማህበራዊ ኑሯቸው ላይም አክቲቭ የሆኑ ሴቶችን የሚያሳትፍና ስራቸው ላይም ያሉ ሴቶችን የሚያሳትፍ ውድድር ነው። እዛ ውድድር ላይ ከዚህ በፊት እንደሚታወቀው በማሌዥያ ላይ ተካፍዬ ነበር። እዛ ኮንቲኔንታል አሸናፊ ሆኜ የመጣሁት ቡልጋሪያም ላይ ሁለተኛ ወጥቼ የመጣሁት አሁን ደግሞ መስስ ወርልድ ላይ እዚህ አሜሪካ ቬጋስ ላይ ኔቫዳ ላይ ነበር የተካሄደው። ለመጀመሪያ ጊዜ የእናቶች የቁንጅና ውድድር የጀመረው መስስ ወርልድ ነው። መስስ አሜሪካ ያዘጋጁ የነበሩት አዘጋጆች ናቸው ይህንን ማዘጋጀት የጀመሩት። ከ80 በላይ የሚሆኑ ሀገራት ጋር አብረው ይሰራሉ። የተለያየ ሀገር ነው ውድድሩ የሚካሄደው። ዘንድሮ አሜሪካን ሀገር ነው የተካሄደው። እዛ ውድድር ላይ ከተለያየ ሀገር የመጡ 35 ተወዳዳሪዎች ነበሩ ኢትዮጵያን ጨምሮ። እዛ ላይ በመካፈሌ እጅግ በጣም ደስተኛ ነኝ። ሀገሬን ወክዬ ስለ ሀገሬ መናገር በመቻሌ፣ ሀገሬን ባለኝ አቅም ማሳወቅ በመቻሌ፣ ላለው ሚዲያ፣ ላለው ማህበረሰብ፣ ላለው ኦዲንስ ፕሮሞት ማድረግ መቻሌ ጥሩ ነገር ነው። ጥሩ መድረክም ስለሆነ ያ ደስ ብሎኛል።
በመድረኩ ላይም በማህበረሰብ አገልግሎት እውቅናን አግኝታለች።
ሌላው ስፔሻል አዋርድ አግኝቻለሁ። በሚስስ ወርልድ ታሪክ ውስጥ ፐብሊክ ሰርቪስ አዋርድ ለመጀመሪያ ጊዜ ነው የተካሄደው። ያንን አዋርድ ኢትዮጵያ አሸንፋለች። ያ ደግሞ ደስ ይላል። እንደሚያደርገው ጋዜጠኛ በጣም ሲያወራ ነበር ስለኔ። ደግሞ ኢትዮጵያ ውስጥ አሸንፈን ከተመለስን በኋላ የጉድዊል አምባሳደርነታችን ኤክስፖዠራችንን አንሰራበትም፣ አናወጣውም እና ከዚህ በፊት በማሌዥያ እና በቡልጋሪያ በሰራኋቸው ባገኘኋቸው ሽልማቶች ከተመለስኩ በኋላ 2018 ማለት ነው ላለፉት 6 ወራት የሰራኋቸውን እንቅስቃሴ አስመልክቶ እንዲሁም ደግሞ ኢንተርናል 50% ደግሞ ኢንተርናልን ይታይ ነበረ። ዳኞች አሉ፣ ወደ 7 የሚጠጉ ዳኞች ይኖራሉ። 50%ቱን የሚይዘው እነዛ ዳኞች የሚጠየቁሽ ፐርሰናል ጥያቄዎች ናቸው። አንድ በአንድ ነው የምንገባው። አንዱን ስጨርሽ ወደ አንደኛው፣ አንዱን ስጨርሽ ወደ አንደኛው። ላይቭ ነው ዳኝነቱም፣ ላይቭ ነው የሚተላለፈው።
እውቅናን ባገኘችበት የማህበረሰብ አገልግሎት ምን እያከናወነች ነው?
ወጣት ሴቶች ሙያውን አውቀውት ተገንዝበውት ወደ ሙያ እንዲገቡ ጥረት እያደረግን ነው። እነሱም በማህበር አሶሲሽን አቋቁመን ሴቶችን የሞዴሊንግ ኢንዱስትሪ አሶሲሽን አቋቁመን ሞዴሊንግ ኢንዱስትሪ ከተሰራበት ትልቅ መድረክ መሆኑን ለማሳየት ጥረት እያደረግን ነው። ሌላው ደግሞ ምንድነው አሁን በቅርቡ እንደውም ከዚህ ከኢጋድ እና ከባህልና ቱሪዝም ጋር ወደ 30 የሚጠጉ የሱዳን ሴቶች መጥተው ነበር የፒስ ፕራክቲስን ለማለት። እዛ ላይ ተሳታፊ ነበርኩኝና የስንቄ ማህበረሰብ እንዴት እናቶቻችን እንዴት ጎሳና ጎሳ በሚጋጭበት ሰዓት እንዴት ሰላምን እርቅን እንደሚያወርዱ የሚያሳይ አንድ ወጣ ብሎ ያለ ባህል ስለሆነ እሱም ባህል የባህልና ቱሪዝም መርጦ እዛ አካባቢ ለሱዳን እናቶቻችን የማሳየቱ ስራ ላይ ተሳትፌ ነበር። ውጤታማ ነበር። እነሱም የመጡት ምንድነው እኛ አካባቢ ብዙ ጊዜ ዳርፉር አካባቢ ብዙ ጊዜ ጸብ አለ፣ አይበርድም ጸባችን፣ እናንተ ጋር ግን ተጣላላችሁ ምን ወደ ተታረቃላችሁ እስቲ ያላችሁን ይሄ ፒስ ፕራክቲስ የምታረጉበትን ወይ ከእናንተ
ሰላም
የምታመጡበትን መንገድ ማየት ኤክስፒሪየንስ ሼር ለማድረግ እንፈልጋለን ወይ ልምድ ልውጥ ማድረግ እንፈልጋለን ብለው ያዘን። በጣም ደስ ብሏቸው በቦታው ተገኝተን በጣም enjoy አድርገው ሌሎች ነገሮች ሌሎችም ልማታዊ ነገሮችንም ለነሱ በማሳየት ሴቶች እናቶቻችን ለምሳሌ አበባ ፋርም ላይ ብንሄድ በአብዛኛው 80% ሴት እናቶች ናቸው እዛ ላይ የሚሰሩትና እሱን ጎብኝተው ነው ይሄ የተመለሱትና እንዲህ አይነት ስራዎች ላይ ሌሎች ደግሞ እንዲሁም አማራም ክልል ኦሮሚያም ክልል እንዲሁም በድሬዳዋም በመገኘት ወጣቶች በተገኙበት እነሱን የማነቃቃት እንዴት መለወጥ እንደሚቻል ተስፋ ካልተቆረጠ አንድ ሰው ተስፋ ካለው አንድ ሰው ጥሩ ራዕይ ካለው አንድ ሰው መልካም በጎ ኢነርጂ ካለው የሚፈልግበት ቦታ መድረስ እንደሚቻል ሁሉ መለወጥ እንደም የማይቻል ነገር እንደሌለ እሱና የኔ ህይወት ተመክሮ የንሮ ተመክሮ እንዴት እዚህ እንደደረስኩኝ ከየት ተነስቼ እዚህ እንደመጣሁኝ ያለኝን ኤክስፒሪየንስ ሼር አድርጋቸዋለሁ በማገኛቸው ሰዓት።
ሙሉን በምስል በፌስቡክ እና በድረገጻችን ላይ ያገኙታል።
አድማጮች እንግዲህ የዛሬው የካቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢና በመቀመጥ ሳይታችን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያፈሮ።
ደህና ደሩ። I love you, mama.
ተንን ራዶኔ ቪኦኤ ሰከንታ ፋኖ ሮሞት